የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከአሜሪካ ድምፅ ራዲዮ ጋቢና ቪኦኤ ጀመረ። ዛሬ ቀኑ ማክሰኞ ህዳር 30 2012 ዓ.ም ነው። ከአዲሱ ትውልድ ድምፅ ቀጣዮቹን ጉዳዮች ተሰማላችሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ የዓለም የሰላም ኖቤል ሽልማት ተበርክቶላቸዋል። ከሸላሚው አካልም ከፍተኛ ሙገሳና ምስጋና ተችሯቸዋል። ይህን የሚመለከቱ ዘገባዎችን ወደ ኋላ ላይ እናስደምጣችኋለን።
ካለው የሴኪሪቲ ካውሽንና ስጋት አንጻር ከባህልና ቱሪዝም ሚኒስትር ጋር በመሆን የፌዴራል ፖሊስ ጋር የጀመርናቸው ኮሚኒኬሽኖች አሉ። የቱሪስት ሴፍቲ አትሊስት በነዚህ በፒክ ሲዝን ወቅት ቱሪስቶች ምንም አይነት ስጋት ችግር እንዳይደርስባቸው።
አሁን ደግሞ የሰማችኋቸው አቶ ስለሺ ግርማን ነው። የቱሪዝም ኢትዮጵያ ኃላፊ ናቸው። የጎብኚዎች ቁጥርን ይጨምራሉ በሚባሉት ቀጣይ ወራት ሊደረጉ ስለታሰቡ የደህንነት ስራዎች ከተናገሩት የተወሰደ ነው። በንግድና ምጣኔ ሀብት ሰዓታችን ዘርዘር ያለው ዘገባ ይደመጣል። ተጨማሪ ዘገባዎች ከሳምንታዊ ፕሮግራሞች ጋር አብረው ይቀርቡላችኋል። አብሬያችሁ የማመሸው ሀብታሙ ስዩም ነኝ። አብራችሁን ስለምታመሹ ቀድመን እናመሰግናለን። በመቀጠል የዓለምን ውሎ ባጭሩ የሚያስቃኙ አጫጭር ዜናዎችን እነግራችኋለሁ። መልካም ምሽት። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የያዝነው ዓመት የሰላም ኖቤል ሽልማት ተረካቢ ለመሆን የቻሉት በዋናነት ከኤርትራ ጋር ሰላም ለመፍጠር በመቻላቸው መሆኑ ተገልጿል። ጠቅላይ ሚኒስትሩ ዛሬ ኦስሎ ላይ ሽልማቱን ሲረከቡ ሽልማቱ የሰላም ጓዴ ላሏቸው ፕሬዚዳንት ኢሳያስ አፈወርቂም ጭምር መሆኑን ገልጸዋል። በሁለቱም አገሮች መካከል ለሁለት አስርት ዓመታት የዘለቀውን አጣብቂኝ ለማብቃት የተቻለው የእሳቸው በጎ እምነትና ቁርጠኝነት የወሳኝነት ሚና ስለነበረው ነው በማለት አስገንዝበዋል። በርካታ ታዛቢዎች የሰላም ውል መፈራረሙ ኤርትራ ውስጥ የፖለቲካ ለውጥ ያመጣል የሚል ተስፋ አድሮባቸው ነበረ። ነገር ግን ተንታኞችና ኤርትራውያን አክቲቪስቶች ስምምነቱ የኤርትራ መንግሥት ዜጎችን ከመጨቆን አያስቆመውም እያሉ መሆናቸው ተዘግበዋል። የኦሮሚያ ጠቅላይ አቃቤ ሕግ ምዕራብ ችሎት ቅርንጫፍ 15 የነቀምቴ ከተማ ከንቲባ አባላትና 11 ግብረ አበሮቻቸውን በሙስና ወንጀል ጠርጥረው 20ዎቹን ቁጥጥር ስር መዋሉን አስታውቋል። የቀድሞው የከተማው ከንቲባ እና 5 ግለሰቦች እስካሁን ባለመቅረባቸው ፖሊስ ባሉበት ፈልጎ እንዲይዛቸው በፍርድ ቤት መታዘዙን የቅርንጫፉ አስተባባሪ አቶ ጉርመሳ ደጉማ ተናግረዋል። አንዳንድ ግለሰቦች ተጠርጣሪዎች የተከሰሱት በተጠረጠሩበት የሙስና ወንጀለኛ ስለሆኑ ሳይሆን በፖለቲካ አመለካከታቸው ነው የሚለው ወሬ ከእውነት የራቀ ነው ብለዋል አስተባባሪው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ዛሬ የሀገሪቱ ፌዴራል ምርመራ ቢሮ ኤፍቢአይ ስራ አስኪያጅ ክሪስቶፈር ውራይን ነቅፈዋል። ኤፍቢአይ ከአራት ዓመታት በፊት ዩናይትድ ስቴትስ ውስጥ የምርጫ ዘመቻ ይካሄድ በነበረበት ወቅት በትራምፕ የምርጫ ዘመቻና በሩሲያ መካከል ይካሄድ በነበረ ግንኙነት ላይ ምርመራ በጀመረበት ጊዜ የፖለቲካ ወገንተኝነት እንደነበረው የሚያሳይ ምንም አይነት ማስረጃ አልተገኘም ሲሉ የዩናይትድ ስቴትስ የፍርድ ሚኒስቴር ነጻ ዋና ተቆጣጣሪ ባስታወቁ ማግስት ነው ፕሬዚዳንቱ የነቀፏቸው። ዋናው ተቆጣጣሪ ትናንት ኤቢሲ በተባለው የአሜሪካ ቴሌቪዥን በተደረገላቸው ቃለ መጠይቅ ሲናገሩ የምርመራው ሂደት የተጀመረው በተገቢው መንገድ ነው፣ ነገር ግን ኤፍቢአይ ባካሄደው የምርመራ ሂደት በርካታ ስህተቶች መስራቱን ለማወቅ ተችሏል ብለዋል። አድማጮች፣ ለአሁን ያሉን አጫጭር ዜናዎች እነዚህ ናቸው። ዝርዝር ያሉ ዘገባዎች ወደሚደመጡበት ምዕራፍ እንሻግራለን። አድማጮቻችን ዘርዘር ያሉ ዘገባዎች ወደሚደመጡበት ምዕራፍ ተሻግረናል። አብራችሁን ስለሆናችሁ እናመሰግናለን። እጅ ለእጅ ተያይዘን ለሁሉም ዜጎች እኩል እድል እኩል መብቶችና እኩል ፍትህ የምትሰጥ ሀገርን ገንባ ሲሉ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያን ጥሪ አቅርበዋል። የአክራሪነትና የከፋፋይነት መንገድም እንዲወገድ ጠይቀዋል። በጋራ በመስራት የጥላቻን መርዝ ማስወገድ እንደሚገባም ነው ጠቅላይ ሚኒስትሩ ዛሬ የኖቤል የሰላም ሽልማታቸውን በኦስሎ ሲቀበሉ ባደረጉት ንግግር ያሳሰቡት። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
የጅማው ወጣት የበሻሻው ታዳጊ ያሁኑ ጠቅላይ ሚኒስትር በታላቁ ዓለም አቀፍ መድረክ የተገኙ የመጀመሪያው የኖቤል ሽልማት አሸናፊ ኢትዮጵያዊ ሆነዋል። ኢትዮጵያ በተወደሰችበት የኖቤል ኮሚቴው ሊቀመንበር እኛም ኢትዮጵያውያንን ባሉበት መድረክ ጠቅላይ ሚኒስትሩ ሰፋ ያለ ገለጻ ረዘም ያለ ንግግር አድርገዋል። በሆነው ነገር የተመሰጡ ፊቶች እንባ ያቀረሩ አይኖች ደግሞ በኦስሎ ማዘጋጃ ቤት የተንጸባረቀው ስሜት ማሳያ ናቸው። የኖቤል ኮሚቴው የዘንድሮውን የሰላም ሽልማት ለጠቅላይ ሚኒስትር አብይ አህመድ ያበረከተው በሶስት ዋና ዋና ምክንያቶች ነው። በኤርትራና በኢትዮጵያ መካከል ሰላም ለማምጣት፣ በኢትዮጵያ ዲሞክራሲ እንዲኖር ለማድረግና በመስራቅና ሰሜን ምስራቅ አፍሪካ ሰላምና እርቅን ለማምጣት ላደረጉት ጥረት። በኢትዮጵያና በኤርትራ መካከል ሰላም እንዲመጣ የተደረገውን ጥረት ነው ጠቅላይ ሚኒስትር አብይ አህመድ በንግግራቸው በቅድሚያ የጠቀሱት።
I accept this award on behalf of Ethiopians and Eritreans, especially those who made the ultimate sacrifice in the cause of peace. Likewise, I accept this award on behalf of my partner.
ይህንን ሽልማት የምቀበለው በኢትዮጵያውያንና በኤርትራውያን ስም በተለይም ለሰላም መስዋዕትነት በከፈሉት ስም ነው። በተመሳሳይም ይህንን ሽልማት የምቀበለው የሰላም አጋርና ጓዴ በሆኑት በፕሬዝዳንት ኢሳያስ አፈወርቂ ስም ነው። መልካም ፈቃዳቸው፣ እምነታቸውና ቁርጠኝነታቸው ለሁለት አስርት ዓመታት ባለበት የቆየው ፍጥጫ እንዲያበቃ ወሳኝ ስለነበር። ይህንን ሽልማት የምቀበለው በአፍሪካና በዓለም ዜጎች ስም ነው። በሰላም ያላቸው ህልም አስደሳች ወዳል ሆነ የጦርነት ህልም ሲቀየርባቸው ለቆየው ነው ያሉት። በሰላም የሚሰጡት ግምት ከምን የመነጨ እንደሆነም በአካል በተሳተፉበት የኢትዮ ኤርትራ ጦርነት ከተመለከቱት በመነሳት አብራርተዋል ጠቅላይ ሚኒስትሩ። ስለ ሰላም ያላቸው ራእይ የሚመነጨው ከመደመር ፍልስፍና መሆኑንም ጠቁመዋል። የመደመር ፍሬ መብቀል የጀመረው በተወለዱባትና ባደጉባት የኦሮሚያዋ በሻሻ መንደር እንደሆነ ተናግረዋል። እናም የጠቅላይ ሚኒስትሩ የዛሬ ንግግር የመደመር ፍልስፍናቸውን ያስተዋወቁበት ለዓለም አቀፉ ህብረተሰብ ያብራሩበት ጭምር ነበር። ለኖቤል ሽልማት ባበቃቸው ሌላው ዘርፍ የዲሞክራሲ ስርዓት ግንባታ ጉዳይ የተከናወኑ ተግባራትን ማብራርተዋል ጠቅላይ ሚኒስትሩ።
We have released all political prisoners. We have shut down detention facilities where torture and vile human rights abuses took place.
ሁሉንም የፖለቲካ እስረኞች ፈተናል። የማሰቃየትና የሰብአዊ ተግባራት ይፈጸሙባቸው የነበሩ ማዕከላትን ዘግተናል። ዛሬ ኢትዮጵያ ከመገናኛ ብዙሃን ነጻነት አንጻር ጥሩ ስም አላት። እንደቀደመው ጊዜ የጋዜጠኞች እስር ቤት አይደለችም። የትኛውንም አይነት የፖለቲካ አመለካከት ያላቸው የተቃዋሚ ፓርቲ መሪዎች ሰላማዊ በሆነ የፖለቲካ እንቅስቃሴ በነጻነት መሳተፍ ይችላሉ። ሐሳብን በነጻነት ከመግለጽ መብት አንጻር ቀዳሚ የሆነች ኢትዮጵያን ለመፍጠር እየሰራን ነው። እውነተኛ የሆነ የብዙሃን ፓርቲ ዲሞክራሲ እንዲኖር መሰረቱን ጥለናል። በቅርቡም ነጻና ፍትሃዊ ምርጫ እናካሄዳለን ነው ያሉት። የጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት ንግግርና ማብራሪያ አገር ውስጥ ያጋጠሙ ያሉ ችግሮችን ያስተዋወሱበት መፍትሄዎችንም የጠቆሙበት ጭምር ነው። ለኢትዮጵያውያን ያቀረቡት ጥሪም ከዚህ አንጻር የሚታይ ይመስላል።
Standing on this world stage today, I would like to call upon all my fellow Ethiopians to join hands and help build a country that offers equal justice, equal rights and equal opportunities for all its citizens. I would like to specially express that we should avoid the paths of extremism and division powered by politics of exclusion.
ዛሬ በዚህ ዓለም አቀፍ መድረክ ላይ ስቆም እጅ ለእጅ ተያይዘን ለሁሉም ዜጎቿ እኩል ፍትህ፣ እኩል መብቶችና እኩል እድል የምትሰጥ አገር እንድንገነባ ለኢትዮጵያውያን ወገኖቼ ጥሪ ማቅረብ ወዳለሁ። በአግላይነት ፖለቲካ የሚጎለብተውን የአክራሪነትና የከፋፋይነት መንገድ እንድናስወግድም ጥሪ አቀርባለሁ። የጣፋንታችን የሚወሰነው በአካታችነት ፖለቲካ ነው። የጥላቻና የክፍፍል ሰባኪዎች ማህበራዊ ሚዲያን በመጠቀም በማህበረሰባችን ላይ ጥፋት እያደረሱ ነው። ያየር ሞገዱን በመጠቀም የበቀል ወንጌል እየሰበኩ ነው። በጋራ በመስራት የጥላቻን መርዝ ማስወገድ አለብን። የመደመር መርሆችን መሰረት ያደረገ የዲሞክራሲ አካታችነት የስልጣኔና የመቻቻል ባህል በመፍጠር ነው ያሉት። ጠቅላይ ሚኒስትር አብይ አህመድ በዚህ ንግግራቸው ዓለም አቀፉ ህብረተሰብ ኢትዮጵያውያን ዘላቂ ሰላምና ብልጽግና ለማምጣት የሚያደርጉት በመደመር ላይ የተመሰረተ ጥረት አጋር እንዲሆንም ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ሰላም ለሁላችን ነገኝ ሁንደከኛ ፈተው peace shall be upon all of us. Thank you very much.
እስክንድር ለዘገበውና መሰግናለን። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ከተበረከተላቸው የዓለም የሰላም የኖቤል ሽልማት በተጨማሪ ከኮሚቴው ከፍተኛ ሙገሳና ምስጋና ተችሯቸዋል። በሽልማት ስነ ስርዓቱ ላይ ንግግር አድርገው ሽልማቱን ያበረከቱላቸው የኖቤል የሰላም ኮሚቴ ሊቀመንበር ቤሪት ሬይሳ አንደርሰን በንግግራቸው ኢትዮጵያን አወድሰዋል። ኢትዮጵያ የሰው ዘር መገኛ ከመሆኗም አንጻር ሁላችንም ኢትዮጵያዊ ነን በማለት አዳራሹ በጭብጨባ እንዲሞቅ አድርገዋል። ጠቅላይ ሚኒስትር አብይ ስልጣን በያዙ በመቶ ቀናት ውስጥ ብዙ ለውጦችን በአገር ውስጥ ማስመዝገባቸውን የተናገሩት ቤሪት ሬይሳ የሀገር ውስጥ ተፈናቃዮችን ወደ ቀያቸው ከመመለስ ጀምሮ ጠቅላይ ሚኒስትሩ የሚጠበቁ ብዙ ስራዎች እንዳሉባቸውም ጠቁመዋል። ጽዮን ግርማ የኖቤል የሰላም ኮሚቴ ሊቀመንበር ቤሪት ሬይሳ አንደርሰንን ንግግር ይዛለች።
ዛሬ በኖርዌይ ኦስሎ በተካሄደው የኖቤል የዓለም ሰላም ሽልማት ስነ ስርዓት ላይ ሽልማቱን ለጠቅላይ ሚኒስትር አብይ አህመድ በይፋ ከማስረከባቸው በፊት የእንኳን ደህና መጣችሁ ንግግር ያደረጉት የኖቤል የሰላም ኮሚቴ ሊቀመንበር ቤሪት ሬይሳ አንደርሰን ለክብር እንግዶቹ ሰላምታ ካቀረቡ በኋላ ያቀረቡት ሀሳብ በቀጥታ ለጠቅላይ ሚኒስትር አብይ አህመድ የተላለፈ መልእክት ነበር። ጠቅላይ ሚኒስትር አብይ በሶስት መሰረታዊ ጉዳዮች ለውጥን በማስመዝገባቸው የዘንድሮን የ2019 ዓ.ም ማለትም የአውሮፓውያን የኖቤል ሽልማት አሸናፊ መሆናቸውን አብስረዋል።
First, your crucial role in creating peace between Eritrea and Ethiopia. And second, your efforts to build democracy in Ethiopia by strengthening civil liberties.
ካስመዘገቧቸው ሶስት ለውጦች መካከል የመጀመሪያው በኢትዮጵያና በኤርትራ መካከል ለአመታት ዘልቆ የቆየውን ውዝግብና አለመግባባት በመፍታት ለእርቅና ለሰላም በማብቃቱ ነው። ሁለተኛው በኢትዮጵያ ዴሞክራሲያዊ ስርዓት ለማስፈን የሚያስችሉ የዴሞክራሲ ተቋማትን ለመገንባት ላሳዩት ተነሳሽነት፣ እንዲሁም ሶስተኛው በምስራቅና በሰሜን ምስራቅ አፍሪካ ለሰላምና እርቅ ሂደት ላደረጉት አስተዋጽኦ የሽልማት ይገባውታል ነው ያሉት። አምስት አባላት ያሉት የኖርዌይ የኖቤል ሽልማት ሰጪ ኮሚቴ ሰብሳቢ ቤሪት ሬይሳ አንደርሰን በዚሁ ጠቅላይ ሚኒስትር አብይ አህመድን ወደ ሽልማት መድረኩ በመሩበት የኢትዮጵያና የኤርትራን የሰላም ስምምነት ትኩረት ባደረጉበት ንግግራቸው በሁለቱ ሀገሮች መካከል ለአመታት ተካሮ በቆየ ውዝግብና ቁርሾ የተቋረጠው የህዝብ ለህዝብ ግንኙነት በጠቅላይ ሚኒስትር አብይ አህመድ ብርቱ ጥረትና በኤርትራው ፕሬዚዳንት ኢሳያስ አፈወርቂ በጎ ምላሽ ሁለቱ ሀገሮች ወደ ሰላም እንዲመጣ ማስቻሉ ከፍተኛ ስኬት ነው ብለውታል።
This has brought significant changes. The two nations of Eritrea and Ethiopia have in fact declared peace.
ይህ ሂደት በጣም አስፈላጊ የሆኑ ብዙ ለውጦችን አምጥቷል። የኢትዮጵያና የኤርትራ ህዝቦች ሰላምን አውጀዋል። ይህ በራሱ ብቻውን አንድ ትልቅ እርምጃ ነው። ከዚህ በላይ ደግሞ የሁለቱ ሀገራት ህዝቦች ተጓጉዘው እርስ በርስ ለመገናኘትና ለመጠያየቅ ችለዋል ነው ያሉት። አያይዘው በሁለቱ ሀገሮች መካከል የተከፈተውን የፖለቲካ ዲፕሎማሲ ግንኙነት አድንቀዋል። ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ በወጡ በመቶ ቀናት ውስጥ ብዙ ለውጦችን ለሀገሪቱ ማምጣታቸውን አድንቀዋል። ጠቅላይ ሚኒስትር አብይ ከጎረቤት አገር ጋር ሰላምን በማምጣት ከመስራታቸው በተጨማሪ በካቢኔያቸው ያለውን የሴቶችን ተሳትፎ ቁጥር ወደ 50% ከፍ ማድረጋቸውም ተደንቋል። የሰላም ሚኒስትር ሙፈሪያት ከሚል፣ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ እንዲሁም የኢትዮጵያ ጠቅላይ ፍርድ ቤት ፕሬዝዳንት መዓዛ አሸናፊ ተጠቅሰው ተመስግነዋል። ጠቅላይ ሚኒስትር አብይ አያይዘው የኖቤል ኮሚቴ ሊቀመንበሩ አያይዘው ጠቅላይ ሚኒስትር አብይ የነበረውን ያስቸኳይ ጊዜ ሰዓት እላፊ እገዳ ማንሳት በጣም አስፈላጊ እንደነበር ተናግረዋል።
Lifting the existing state of emergency was a matter of urgency for you. You granted amnesty to thousands of political prisoners, thereby acknowledging that opposition
ጠቅላይ ሚኒስትር አብይ የነበረውን ያስቸኳይ ጊዜ ሰዓት እላፊ እገዳ ማንሳቶ በጣም አስፈላጊ ነበር። በሺዎች ለሚቆጠሩ የፖለቲካ እስረኞች ምህረት አደረጉ። ያ ሁኔታ ተቃዋሚዎች የጤናማ ፖለቲካ አካል እንዲሆኑ ተረጋገጠ። በነጻነት መናገር የዲሞክራሲ ዋልታ መሆኑን በማሳወቅ ሳንሱር እንዲቀርና ነጻ ፕሬስና የመናገርና የመጻፍ መብት እንዲረጋገጥ አደረጉ። ጉብኝትና ጉቦና ሙሰኝነት ላይ ጠንካራ እርምጃ በመውሰድ የሲቪል ማህበረሰቡን ማጠናከር ችለዋል። ነጻና ዲሞክራሲ ምርጫም እንደሚካሄድ ቃል በመግባቱ ለእውነተኛ ዲሞክራሲ መሰረት ጥለዋል። ዲሞክራሲና ሰላማዊ ማህበረሰብ ለመፍጠርም ያሉትን ጥረት የኖርዌይ የኖቤል ኮሚቴ ይደግፋል፣ አብሮትም ይቆማል ነው ያሉት። በዚህ ንግግር ላይ አያይዘው እንደተናገሩትም ጠቅላይ ሚኒስትር አብይ አህመድ ከፊታቸው ከፍተኛ ተግዳሮት እንደሚጠብቃቸው ገልጸዋል። የክልልና የጎሳ ክፍፍል በግምት ወደ 3 ሚሊዮን ያህል ተፈናቃዮችን ማስከተሉን፣ እነዚህ ሰዎች በገዛ ሀገራቸው ውስጥ ቤት የለሽ ሆነው እንደሚገኙ፣ ወደ ቀያቸው መመለስ እንዳለባቸው፣ እንዲሁም የኢኮኖሚ ልማቱን ማነቃቃት፣ ስራ አጥነትን በመዋጋት ትምህርት፣ የጤና እንክብካቤና መሰረተ ልማትን ማሻሻል እንደሚያስፈልግ፣ እነዚህ ሁሉ ስራዎች ጠቅላይ ሚኒስትሩን ከፊት ለፊታቸው እንደሚጠብቃቸው ገልጸዋል። በመጨረሻም መልካም ዜና ከአፍሪካ ቀንድ አይሰማም ሲሉ፣ ዘንድሮ ግን ከአፍሪካ ቀንድ መልካም ዜና ተሰምቷል ይላሉ።
They say that good news rarely arrives from the Horn of Africa. Historically, good news did in fact come from Africa. Ethiopia is the cradle of humankind. The first Homo sapiens emigrated from the territory of your country. In this sense, we are all Ethiopians.
መልካም ዜና ከአፍሪካ ቀንድ አይሰማም ይባላል። በታሪክም መልካም ዜና ከአፍሪካ ቀንድ አይበሰርም። አሁን ግን ከአፍሪካ ቀንድ ጥሩ ዜና ተበስሯል። አፍሪካ ኢትዮጵያ የሰው ልጆች መገኛ እንደሆነች ይነገራል። ከዚህ አንጻር እኛ ሁላችንም ኢትዮጵያውያን ነን ያሉት አድማጮች፣ የዚህን ዘገባ ሙሉ ዝርዝር ከምሽቱ 3 ሰዓት በሚኖርን ጊዜ ይዘን እንመለሳለን።
ዜኑን እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን ሳምንታዊው የጋቢና ንግድና ምጣኔ ሀብት አፍታ የሚደመጥበት ሰዓት ነው። ኢትዮጵያ የጎብኚዎችን ቁጥር ለመጨመር ያግዙኛል ያለቻቸውን መላዎች ከሰሞኑ ይፋ አድርጋለች። መጪዎቹ የጎብኚዎች ቁጥር የሚበዛባቸው ወራትን በተመለከተ ሊወሰዱ ስለታሰቡ እርምጃዎችም ከቱሪዝም ኢትዮጵያ ኃላፊ አቶ ስለሺ ግርማ ጋር ተጫውተናል። እነሆ ሙሉ ዘገባው። የአይንና መንፈስ መስህቦች መናገሻ የሆነችው ኢትዮጵያን ለመጎብኘት በየዓመቱ በመቶ ሺዎች የሚቆጠሩ ሀገር ጎብኚዎች ከመላው ዓለም ተማሉ። ከእነሱ የሚገኘው ገቢ የሀገሪቱን ምጣኔ ሀብት እየደገፈ ይገኛል።
በጂዲፒ ወይም የሀገር ውስጥ ምርት ምጣኔ ወደ 5% አካባቢ የሚሆን ኮንትሪቢሽን አለው ቱሪዝም በናሽናል ኢኮኖሚው። በእኛ ሀገር ደረጃ ከ2-4% የሚሆን የስራ እድል ይፈጥራል፣ አጠቃላይ ካለው በሀገር አቀፍ ደረጃ ማለት ነው። በአገልግሎት ዘርፉ ላይ ያለውን አስተዋጽኦ ካየን፣ ያው ቱሪዝም እንደምታውቀው ቴሪሸሪ ኢኮኖሚ ነው፣ የሰርቪስ ሴክተር ነው። ስለዚህ ከአገልግሎት ዘርፍ ውስጥ ወደ 30% የሚሆነው ኤክስፖርት ከቱሪዝም ነው።
ይህም በረከቱን የተረዳች የምትመስለው ኢትዮጵያ ተጠሪነቱ ለጠቅላይ ሚኒስትሩ የሆነ ቱሪዝም ኢትዮጵያ የተሰኘ የቱሪዝሙን ዘርፍ በልዩ ሁኔታ የሚከታተል ተቋም መስርታለች። ቀደም ብለን የሰማናቸው የቱሪዝም ኢትዮጵያ ኃላፊ የሆኑትን አቶ ስለሺ ግርማን ነው። ተቋማቸው አሁን ላይ ደግሞ የጎብኚዎችን ብዛት ለመጨመር አዳዲስ ስልቶችን ወጥኗል።
ሁለት ስትራቴጂዎች ናቸው በተቋሙ ከወርልድ ባንክ ጋር እና ከተለያዩ አጋር ድርጅቶች ጋር በመተባበር ክራፍት የተደረጉት። እዚህ የስቶፕ ኦቨር ቱሪዝም የምንለው በዋናነት በኢትዮጵያ ሀገራችን ያው እንደሚታወቀው ጂኦግራፊካሊ ለአውሮፓም ወደታች ወደ ደቡብ አፍሪካም ላሉ ሀገሮች አማካይ ቦታ ወይም ፕሮክሲሜት ነች። በዚህ ምክንያት በርካታ አፍሪካውያን፣ በርካታ አውሮፓውያን እና ሌሎች የኤዥያን ሀገሮችም ጨምሮ በቦሌ ዓለም አቀፍ ኤርፖርት በኩል ያልፋሉ። ግምት ከ10 ሚሊዮን በላይ የሚሆኑ ተጓዦች ናቸው የሚያልፉት። ከነዚህ ሁሉ ተጓዦች ኢትዮጵያ እንዲጎበኙ ማድረግ የቻልነው ከ1 ሚሊዮን በታች ነው ያሉትን ቱሪስቶች ነው። ስለዚህ በዚህ ምክንያት እነዚህም የተወሰኑትን ሰዎች አገራችን በማስተዋወቅ የተለያዩ ፕሮዳክቶችን ፓኬጅ በመስራት ሰው እንዲጎበኙ ማድረግ ይቻላል። የተወሰነ ቆይታ እንዲኖራቸው ሌይ ኦቨር ወይም ስቶፕ ኦቨር እንዲኖራቸው ማድረግ ይቻላል ብለን ነው የተነሳ ነው። በዚህ ምክንያት ይህን የስቶፕ ኦቨር ስትራቴጂ ነው የቀረጽ ነው። በዚህ ሰክሰስፉል የሆኑ እንደ ሲንጋፖር እና አይስላንድ የተባሉ አገሮች ተሞክሮ ወስደናል ማለት ነው።
ሁለተኛው ስልት ወይንም ስትራቴጂ ኢትዮጵያ በየቀኑ የተለያዩ ዓለም አቀፍ ስብሰባዎችና ጉባኤዎችን የምታስተናግድ መሆኗን ታሳቢ ያደረገ ነው።
የሁለተኛው ስትራቴጂ የማይስ ቱሪዝም ስትራቴጂ ነው የሚባለው። የማይስ አብሬቬሽን ነው። ሚቲንግ፣ ኢንሴንቲቭ፣ ኮንቬንሽን፣ ኤግዚቢሽን የሚለውን የእንግሊዝኛ ተርሚኖሎጂ ይዞ ነው። በእኛ ሀገር ቋንቋ የኩነት ልንለው እንችላለን። የኩነት ቱሪዝም የሚባለው አይነት ነው። ይሄ ደግሞ ሀገራችን በአብዛኞቹ ዓለም የሚገኘውን የኮንፈረንስ ቱሪዝም ወይም የማይስ ቱሪዝም ተጠቃሚ ባለመሆኗ፣ ነገር ግን ከፖቴንሻል ወይም ከአቅም አንጻር ካየነው ኢትዮጵያ ውስጥ በርካታ የአፍሪካ ሕብረት መቀመጫ መሆኗን ጨምሮ በርካታ ፍላጎቶች ይኖራሉ ስብሰባዎች አዲስ አበባ ላይ እንዲካሄዱ። ስለዚህ እነዚህ ስብሰባዎች በተለያዩ ዓለማት በተለይ አሁን ወደ ደቡብ አፍሪካ ከሄድን ወደ ኬፕ ታውን አካባቢ ይበዛሉ። በምስራቅ አፍሪካ አካባቢ ደግሞ ወደ ሩዋንዳ ኪጋሊ አካባቢ ይበዛሉ። እነዚህ ሀገሮች የማይስ ቱሪዝም የሚለውን ሀሳብ ተረድተው ስትራቴጂ ነድፈው የቢድ የጨረታ ዶክመንት አዘጋጅተው የተለያዩ ስብሰባ አዘጋጅ ወይም ኮንፈረንስ ኦርጋናይዘርስን አፕሮች በማድረግ በተለያዩ ቦታዎች የሚካሄዱ ኤቨንቶች ላይ በመሳተፍ ስብሰባዎችን ወደ ሀገራቸው እንዲመጡ ማድረግ ችለዋል። ስለዚህ እኛም ወደ እኛ ሀገር ስብሰባ እንዲመጣልን በዚህ ጊዜ ለስብሰባ የሚመጡ ተሳታፊዎች አካባቢያችን ይጎበኛሉ፣ የተለያዩ የሆቴል አገልግሎቶችን ይጠቀማሉ፣ በዚህ ትራንስፖርት መሰል በሆኑ አገልግሎቶች ይጠቀማሉ። ከነዚህ ሁሉ ገቢ ማግኘት እንችላለን፣ የስራ እድል መፍጠር እንችላለን የሚል ነው። ስለዚህ የስቶፕ ኦቨር እና የማይስ የምንላቸው መሰረታዊ ሀሳባቸው እዚህ አካባቢ ላይ ነው።
የታህሳስና ጥር ወራት ኢትዮጵያን ለመጎብኘት የሚመጡ ጎብኚዎች ቁጥር የሚያሻቅብባቸው ናቸው። ሆኖም በሀገሪቱ በተለያዩ አካባቢዎች የሚፈጠሩ ግጭቶችና የሰላም እጦት የጎብኚዎችን ወደ ኢትዮጵያ የማቅናት ፍላጎት እንዳያቀዘቅዘው ስጋት መፍጠሩ አልቀረም። የቱሪዝም ኢትዮጵያ ኃላፊ አቶ ስለሺ ግርማ ከዚህ ቁልፍ ወቅት የሚገኘውን ጥቅም ላለማጣት እየተደረጉ ያሉ ጥረቶችን ያስረዳሉ።
ካለው የሴኪሪቲ ካውሽንና ስጋት አንጻር ከባህልና ቱሪዝም ሚኒስቴር ጋር በመሆን የፌዴራል ፖሊስ ጋር የጀመርናቸው ኮሚኒኬሽኖች አሉ። የቱሪስት ሴፍቲ አትሊስት በእነዚህ በፒክ ሲዝን ወቅት ቱሪስቶች ምንም አይነት ስጋት ችግር እንዳይደርስባቸው ጥንቃቄ ለማድረግ እንዲያስችል ከፌዴራል ፖሊስ ጋር የምንሰራቸው ስራዎች አሉ። በተጨማሪ በቱሪዝም ኢትዮጵያ በኩል የምናቋቁመው ኮል ሴንተር በአብዛኞቹ ኤምባሲዎች ዌብሳይት ላይ የሚገኝ ነው የሚሆነው። አብዛኞቹን አምባሳደሮች ደግሞ አሁን እያገኘናቸውም ስለሆነ እነዚህ አምባሳደሮች በሚጽፉት ዴይ ቱ ዴይ በሚጽፉት የትራቭል አድቫይስ ላይ ኢትዮጵያ ለቱሪስቶች አሁንም ሴፍ ደስቲኔሽን እንደሆነች በሚመጡበት ጊዜ እነዚህን ክብረ በዓላቶች በአግባቡ ጎብኝተው በሰላም መመለስ የሚችሉበት ሁኔታ እንዳለ መረጃዎችን እንዲሰጡልን እናደርጋለን። በተጨማሪ ቱሪስቶች ኢትዮጵያን መሬት ከረገጡበት ጊዜ ጀምሮ ከቦሌ ዓለም አቀፍ ኤርፖርት ጀምሮ እስከ መስቀል አደባባይ ባለን የቱሪስት ኢንፎርሜሽን ሴንተሮች መረጃዎችን እንዲያገኙ ማድረግ እንችላለን።
አቶ ስለሺ መጪው ከፍተኛ የጎብኚዎች ቁጥር የሚጠበቅበት ወቅት በሰላም እንዲጠናቀቅ በሀገሪቱ የትኛውም ስፍራ የሚኖሩ ዜጎች ትብብራቸውን እንዲቸሩ አብረው ጠይቀዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። አድማጮቻችን አብራችሁን ስላመሻችሁ በጣም እናመሰግናለን። የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በትዊተር እንዲሁም በፌስቡክ አድራሻዎቻችን እንዲሁም በተጨማሪ በኢሜይል gabina@voanews.com ላይ አስተያየታችሁን ብትልኩልን እንቀበላለን። በጣም እናመሰግናለን። ደህና ደሩ። የነገ ሰው ይበለን።
ኩን ራዲዮ ሰገሌ አሜሪካቲ